ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተቀማጭነታቸውን አዲስ አበባ ላደረጉ 15 የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባል አገሮች አምባሳደሮችና ዲፕሎማቶች በትግራይ ክልል ያለውን የሰብአዊ እርዳታ አያያዝ፣ መልሶ ማቋቋምና ግንባታ እንዲሁም የሰብአዊ መብቶች ጥሰቶች ላይ በተጀመረው የምርመራ ሂደት ዙሪያ በዛሬው ለተሰጡትን መግለጫ ይዘናል። በዕለቱ አቢይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ የካቲት 26 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ፣ ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬ እንዲሁም ከዕለቱ ዋና አዘጋጅ ሰለሞን አባትና በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኢትዮጵያ ትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለ ስምምነት ማብቃቱ ተገልጿል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያ፣ ቻይና እና እንዲሁም ሌሎች የምክር ቤቱ ቋሚ አባል ያልሆኑ ሀገሮች በኢትዮጵያ የውስጥ ጉዳይ ጣልቃ መግባት ነው በማለት በስብሰባው የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ማናቸውም ውሳኔ ቢቀርብ በድምጻችን እንሽረዋለን ሲሉም አስጠንቅቀዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ከ15ቱ የጸጥታ ምክር ቤቱ አባል ሀገሮች አምባሳደሮች ጋር ስብሰባ አካሂደው ስለ ትግራይ ክልል ወቅታዊ ሁኔታ ገለጻ አድርገውላቸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌ ትናንት ባወጡት መግለጫ በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብት ጥሰቶች መስሪያ ቤታቸው ገብቶ እንዲመረምር ፈቃድ እንዲሰጠው ጠይቀዋል። በዚሁ ሳምንት የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ጂም ኢንሆፍ የትግራይ ክልል ሁኔታን በሚመለከት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ታውቋል። ጠቅላይ ሚኒስትሩ ለክልሉ ተደራሽነት እየወሰዱ ያሉት ትልቅ እርምጃ አበረታቶኛል ሲሉ ሴኔተር ኢንሆፍ ተናግረዋል። በምሽቱ አብይ ርዕስ ዝርዝር ዘገባ ይኖረናል። ሩዋንዳ በዛሬው ዕለት የኮቪድ-19 ክትባት መርሃ ግብር ጀምራለች። ሰዎቿን የምትከትበው በፋይዘር እና በባዮንቴክ ኩባንያዎች በተሰራው ክትባት ሲሆን ያን ክትባት በመክተብ የመጀመሪያ የአፍሪካ ሀገር ነው የምትሆነው። ሩዋንዳ ለኮቪድ ክትባት በፍትሃዊነት መዳረስ ከሚሰራው ዓለም አቀፉ ህብረት ከኮቫክስ በዚህ ሳምንት 102,960 የፋይዘር ባዮንቴክ እና 240,000 የአስትራዜኒካ ክትባቶች አግኝታለች። የሩዋንዳ የጤና ሚኒስቴር ክትባቶቹን በማጓጓዝ ስራ ጀምሯል። በቅድሚያ የሚከተቡት የጤና ሰራተኞች፣ የታመሙ ሰዎችና አረጋውያንን ጨምሮ ለቫይረሱ ተጋላጭ የሆኑ የህብረተሰብ ክፍሎች እንደሚሆኑ የጤና ሚኒስትሩ አስታውቀዋል። በህዝብ ብዛት ከአፍሪካ ቀዳሚዋ የሆነችው ናይጄሪያም እንዲሁ በዋና ከተማዋ በአቡጃ በዛሬው ዕለት የኮቪድ ክትባት ዘመቻ ጀምራለች። ናይጄሪያ ከኮቫክስ መርሃ ግብር ወደ 4 ሚሊዮን የሚጠጋ ክትባት ደርሷታል። በሌላ ዜና የዓለም የጤና ድርጅት ጊኒ ላይ የተቀሰቀሰው የኢቦላ በሽታ ወደ አጎራባቾቹ ሀገሮች የመዛመቱ አደጋ ከፍተኛ እንደሆነ ገልጾ አስጠንቅቋል። አንዳንዶቹ ጎረቤት ሀገሮች በሽታው እንዳይዛመትባቸውም ሆነ ለሚመጡ የክትባት ዘመቻዎች በቂ ዝግጁነት የላቸውም ሲል WHO አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ነው የምንቆየው። በቅርቡ ወደ ቻይና ተጉዘው የኮቪድ-19 ቫይረስ አመጣጥን የተከታተሉት የዓለም የጤና ድርጅት መርማሪ ሳይንቲስቶች ባላቸው ውጤት ዙሪያ ቃል በተገባው መሰረት ጊዜያዊ ሪፖርታቸውን እንደማያቀርቡ ተሰማ። የዎል ስትሪት ጆርናል ጋዜጣ ትናንትና ባወጣው ሪፖርቱ የድርጅቱ የሳይንቲስቶች ቡድን ሪፖርቱን ቤጂንግ እና ዋሽንግተን መካከል ውጥረቱ በተጋጋለበት በዚህ ወቅት ላለማውጣት ወስኗል ነው ያለው። የዓለም የጤና ድርጅት ሌላ መርማሪ ቡድን ወደ ቻይና እንዲልክ አንድ ዓለም አቀፍ የሳይንቲስቶች ቡድን እንደጠየቀም ተዘግቧል። ሳይንቲስቶቹ ባወጡት ግልጽ ደብዳቤ የዓለም የጤና ድርጅት ሌላ መርማሪ ቡድን እንዲልክ ጠይቀዋል። የፊተኛው የተላከው ቡድን ሙሉ እና ያልተገደበ ምርመራ እንዲያካሂድ ስልጣኑም ሆነ ነጻነቱና አስፈላጊው ተደራሽነት አልነበረውም ነው ያሉት ሳይንቲስቶቹ። የቻይና ሳይንቲስቶችም ከነዚህ ከዓለሙ ድርጅት ሳይንቲስቶች ጋር አብረው በመርመራው ስራ ላይ እንደገቡ አክለው ገልጸዋል። ይበዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA በርካታ የንግድ ድርጅቶች በተገልጋዮች ላይ የኮቪድ-19 አንዱ የህመም ምልክት የሆነውን የሰውነት ትኩሳት ከፍታ ስለሚለኩበት መሳሪያ ማስጠንቀቂያ በትናንትናው ዕለት አውጥቷል። የትኩሳት መለኪያዎቹ በተለያየ ምክንያት የተሳሳተ የሰውነት ሙቀት መጠን ሊያሳዩ ይችላሉ ያለው FDA ፈቃድ የሌላቸውና ትክክለኛ መሆናቸው ያልተረጋገጠ የሰውነት ሙቀት መለኪያዎች ለሚሸጡ ኩባንያዎች በርካታ የማስጠንቀቂያ ደብዳቤዎች ልከናል ብሏል። በሌላ በኩል የኒውዚላንዷ ኦክላንድ ከተማ ለሰባት ቀናት አጽንታው የነበረውን የእንቅስቃሴ እገዳ የፊታችን እሁድ ልታነሳ መሆኑ ተገለጸ። በነዋሪዎች ዘንድ ዛሬ አንድም የኮሮና ቫይረስ አዲስ ተያዥ ባለመገኘቱ መሆኑን የተገለጸው ገደቡን አንድ ደረጃ ዝቅ ልታደርግ ነው። ከጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ማለዳ በወጡ መረጃዎች መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ115 ሚሊዮን በላይ አሻቅቧል። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በዛሬው ዕለት ኢራቅ ገብተዋል። በዚያች በጦርነትና በአገር ውስጥ ብጥብጥ በታመሰች ሀገር የአራት ቀናት ታሪካዊ ጉብኝት ነው የሚያደርጉት። ኢራቅ በካቶሊክ ቤተክርስቲያኒቱ ርዕሰ ሊቃነ ጳጳሳት ስትጎበኝ ይህ የመጀመሪያ ጊዜ ነው። ርዕሰ ሊቃነ ጳጳሳት ፍራንሲስን በባግዳድ አውሮፕላን ጣቢያ የሀገሪቱ ጠቅላይ ሚኒስትር ሙስጠፋ አልካዲሚ እና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። በመጨረሻም ቀይ መስቀል የሚያንማር ባለስልጣናት በሀገሪቱ በቀጠለው ብጥብጥ መካከል የእርዳታ ስራ ላይ ያሉ በጎ ፈቃደኞቹንና የጤና ባለሙያዎቹን ደህንነት እንዲያስጠብቁ ተማጽኖ አቀረበ። የዓለም ቀይ መስቀልና ቀይ ጨረቃ ማህበረሰቦች ፌዴሬሽን ዛሬ ባወጣው መግለጫ ሚያንማር ውስጥ በቅርብ ቀናት እየደረሰ ያለው የህይወት ጥፋት በጥልቅ አሳስቦናል ብሏል። ብጥብጡ እንዲገታም ጥሪ አቅርቧል። በሰሞኑ ብጥብጥና የህዝብ ስብሰባዎች የተነሳ ኮቪድ-19 በሀገሪቱ የተለያዩ ክፍሎች ያለምንም ገደብ መዛመቱን የመቀጠሉ አደጋ እጅግ አሳሳቢ መሆኑንም ቀይ መስቀል ጨምሮ ተናግሯል። በመፈንቅለ መንግስት ስልጣን የተቆናጠጡትን የጦር ሰራዊት አባላት በመቃወም ዛሬም ሰልፉ እንደቀጠለ ታውቋል። ቢያንስ አንድ ተቃዋሚ ሰልፈኛ እንደተገደለ ነው ዘገባዎች ያመለከቱት። ከመፈንቅለ መንግስቱ ወዲህ ከመቼውም ይበልጥ ደም ያፋሰሰ ሲል የተባበሩት መንግስታት ድርጅት በገለጸው በትናንትናው ዕለት በትልቋ ያንጎንና ሌሎችም ከተሞች የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰዋል፣ በአስለቃሽ ጋዝም በትነዋቸዋል። በሌላ በኩል የሚያንማር ወታደራዊ ገዢዎች መፈንቅለ መንግስቱን መፈጸማቸውን ተከትሎ በኒውዮርክ የፌዴራል ሪዘርቭ ባንክ ተይዞ የነበረውን $1 ቢሊዮን ሊያወጡ ሞክረው እንደነበረ አንድ የዩናይትድ ስቴትስ ባለስልጣንን ጨምሮ ለጉዳዩ ቀረቤታ ያላቸው ምንጮችን ጠቅሶ ሮይተርስ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ የካቲት 26 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ የጠራ ስብሰባ ያለ ስምምነት ተጠናቀቀ። ሁኔታውን ያላገናዘቡ ወቀሳዎች አሏቸው መታረም እንዳለባቸው የኢትዮጵያ ውጭ ጉዳይ ሚኒስትር አሳሰቡ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በበኩላቸው በትግራይ የሰብአዊ መብቶች እየተጣሱ ነው ይላሉ። መልስካቸው አማሃ ዝርዝሩን ይዟል።
ትናንት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ በትግራይ ክልል በተከሰተው ቀውስ ላይ ለመነጋገር ጠርቶት የነበረው ስብሰባ አለ ስምምነት መጠናቀቁን ዲፕሎማቶችን በመጥቀስ የፈረንሳይ ዜና ወኪል አስታወቀ። እንደ ዘገባው አባባል በምክር ቤቱ ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይና እንዲሁም ቋሚ የምክር ቤቱ አባል ያልሆነችው ህንድ የቀረበው የመነጋገሪያ ሐሳብ የኢትዮጵያ የውስጥ ጉዳይ ነው ሲሉ ተቃውሟቸውን በመግለጻቸው ነው። ይህን ተከትሎ ይመስላል ዛሬ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት የ15 ሀገሮች አምባሳደሮች ባደረጉት ገለጻ በትግራይ ክልል ለ3.5 ሚሊዮን ዜጎች እርዳታ እየደረሰ መሆኑንና ከዚህም 70% የሚሆነውን እርዳታ የሚያቀርበው የኢትዮጵያ መንግስት መሆኑን አስረድተዋል። ከውጭ የሰብአዊ እርዳታ ድርጅቶችና ሀገራት በኩል የሚጠበቀው በጊዜ እንዳልደረሰና ቀደም ብሎ እርዳታውን ለማድረስ ሲጠየቁ የነበሩ ጥያቄዎች ሁሉ ግን ምላሽ እንዳገኙ አስታውሰው መንግስት ለዜጎቹ 40 ቢሊዮን ብር እስካሁን ወጪ እንዳደረገ ይህም ቁርጠኝነቱን እንደሚመሰክር ሚኒስትሩ ለአምባሳደሮቹ ገልጸዋል። የውጭ ጉዳይ ሚኒስቴር ባሰራጨው መግለጫ እንዳመለከተው ከሰብአዊ እርዳታ ባሻገር የሰብአዊ መብቶች ጥሰቶችን ለማጣራት እስከዛሬ የተሰሩትንና ወደፊትም የሚጠበቀውን በማብራራት በዚህ ረገድ ከዓለም አቀፉ ማህበረሰብ ጋር አብሮ ለመስራት መንግስት ቁርጠኛ መሆኑን ደመቀ መኮንን ለአምባሳደሮች አብራርተዋል። በመጨረሻም ከዚህ ውጪ በመንግስት ላይ ሀቅን መሰረት ያላደረጉና እስካሁን የታየውን ከፍተኛ መርተ ያላገናዘቡ ወቀሳዎች መታረም እንዳለባቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስገንዝበዋል። እንደ መግለጫው ከሆነ የሀገሪቱን ሉዓላዊነት በመጠበቅ የችግሩን መነሻና እየተደረገ ያለውን ጥረት በመገንዘብ ድጋፍ እየሰጡ የሚገኙ ሀገሮችንም እንዳመሰገኑ ታውቋል። በሌላ በኩል ከጄኔቭ ስዊትዘርላንድ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በበኩላቸው ዛሬም በትግራይ ክልል ከባድ የሰብአዊ መብቶች ጥሰት እየተፈጸመ እንደሚገኝ የሚያመለክቱ ታማኝ ዘገባዎች ይደርሱኛል ብለዋል። ደረሱኝ የሚሏቸውን ዘገባዎች በመጥቀስ በትግራይ በሁሉም ወገኖች የወሲብ ጥቃቶች፣ የዘፈቀደ ግድያዎችና የህዝብና የግል ንብረቶች ይዘረፋሉ ይላሉ ባሽሌት። ኮሚሽነሯ በመጨረሻ ግን የኢትዮጵያ መንግስት ተጠያቂነትንና የሰብአዊ እርዳታን ተደራሽነት ለማሳደግ ለሰብአዊ ተዋናያን የወሰደውን አዎንታዊ እርምጃ አመስግነዋል። ትናንት ከስምምነት ላይ ሳይደረስ በተበተነው የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ላይ አገራቸውን ወክለው የተናገሩት አምባሳደር ሊንዳ ቶማስ ግሪንፊልድ የሚከተለውን ብለው ነበረ።
The United States is alarmed by the humanitarian and human rights situation in Ethiopia.
ዩናይትድ ስቴትስ በኢትዮጵያ ውስጥ አሁን በሚታየው ሰብአዊ ሁኔታዎችና የሰብአዊ መብቶች አያያዝ ስጋት አላት። በአሁኑ ጊዜ በኢትዮጵያ የሚሆነው ነገር ዛሬም ሆነ ወደፊት በሺዎች የሚቆጠሩ ንጹሃን ሰዎች የሚኖረው አንድምታ አውዳሚ ነው። ለአካባቢው ሰላምና ደህንነትም ቀጥተኛ ስጋትን የደቀነ ነው። በአስቸኳይ ልንፈታው ይገባል። ወደፊትም ጭካኔ የተሞሉ ድርጊቶችን ማስቆምና የሰዎችን ስቃይ መግታት በኢትዮጵያ መንግስት ከሻ ላይ የሚወድቅ ኃላፊነት ነው። በትግራይ የሚካሄደውን ውጊያ በአስቸኳይ እንዲቆም የኢትዮጵያን መንግስት እናሳስባለን። ያን ለማድረግ ደግሞ የኤርትራ ኃይሎችንና የአማራ ክልል ኃይሎችን ከትግራይ ማስወጣት አይነተኛ እርምጃዎች ናቸው። በአንድ ላይ ለሰላማዊ መፍትሄ እንዲሰሩም እንገፋለን።
በተለይ ይህን ጥያቄ በተመለከተ ባለፈው ሳምንት ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ቪኦኤ ጥያቄ ያቀረቡላቸዋል። የሚከተለውን መልስ ነበር የሰጡት።
ኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ፣ የዚህ ወረዳ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው በመግለጫችን ለብረን አመልክተናል። እኛ እዛ ሀገር ገብተን አንድ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው? ይሄ ከሞራልም አንጻር ዓለም አቀፍ ሕግን ከማክበር አንጻር ሉዓላዊነትን ለማክበር ከወጡት ሕጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁንም ቢሆን አያስከድም። በዛ መግለጫችን ላይ በደንብ አስቀምጠነዋል። በኢትዮጵያ ሕዝብ አንድ የፌዴራል መንግስት የራሱ ሕጎች አሉት። የፌዴራል መንግስትና ክልሎች የሚገናኙባቸው አግባቦች አሉት። ዞሮ ዞሮ ይሄ መዋቅር ይሄ ስያሜ የውስጥ ጉዳይ ነው። የዛ ሚሊሻ የዚህ ሚሊሻ ብሎ ማለት አያስከድም ነው። ለምንድን ነው ወደዚህ የተገባው? የዚህ ሚሊሻ የዛ ሚሊሻ የሚባል ነገር አለ ወይ ነው። ለኢትዮጵያ ነጻነት ሁሉ ሚሊሻ የኢትዮጵያ ሚሊሻ ነው። ይህም በዚህ ደረጃ ነው የምናየው።
መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ ባለፈው ሳምንት 26 ሰዎች በመንግስት የጸጥታ አስከባሪዎች ተገድለዋል ሲሉ የአይን እማኞች ተናገሩ። የተባለውን የእማኞች ገለጣ ያስተባበለው የክልሉ ፖሊስ ኮሚሽነር በበኩሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ የሚባሉ ታጣቂዎች ላይ ግን እርምጃ እየወሰደ መሆኑን ገልጧል። ናኮር መልካ ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገለዋል ሲሉ የአይን እማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባሉ የገለጹ የአካባቢው ነዋሪ ተናግረዋል። ግድያ የተፈጸመው የካቲት 19/2013 ዓ.ም ቅዳሜ ሌሊት ለእሁድ አጥቢያ ማለዳ አካባቢ መሆኑን አቶ ንጉሴ ፈይሳ ገልጸው የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጭ የታጠቀ ሌላ ኃይል ጥቃት ስለሚሰነዝር እንደሆነ አመልክተዋል። የተገደሉ ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ።
እንግዲህ የተፈጠረው ነገር መከላከያ ሰራዊት ነው ገብቶበት የተፈጸፈው። አሁን የሞቱት ንጹሃን ዜጋ ነው በአጋጣሚ የደረሱበት።
መከላከያ መሆናቸውን በምን አወቁ?
እንግዲህ መከላከያ መሆናቸውን በወራል
በመኪና የሚንቀሳቀስ የለም። ከመከላከያ ውጭ ከመንግስት አካል ውጭ በዚህ ዞን ላይ የሚንቀሳቀስ እስካሁን የለም።
ጠቅላላ 26 ሰዎች ናቸው። 8ቶቹ ሴቶች ናቸው፣ 11 ወንድ ናቸው። 7 ትላልቆች የሚባሉ አዛውንት ነው። እነዚህ ሰዎች በጣም ጉዳት የደረሰባቸው እንደሚወታቸው ያለፈ መሆኑን በግልጽ የሚታወቅ ነገር ነው።
እነማን እነማን ይባላሉ? ከዛ ውስጥ የሚያውቁት አለ? የእርስዎ ዘመድስ አለ?
እንግዲህ እኛ ዘመዶች ባይኖረንም ብዙ የምናውቃቸው ትላልቅ ሰዎች አሉ፣ ሌበን ሌንጫ የሚባሉ እና ብዙዎቻቸውንም እንግዲህ እኛ በተጨባጭ የምናውቀው እሱ ነው።
ግድያውን ማከናወን የተፈለገበት ምክንያት ምንድን ነው?
መከላከያ ገብቶበት መጨፍጨፉን ብቻ ነው ያየን። እነዚህ ሰዎች ነበር ሰርቷል ብለን እኛ የምናውቀው ነገርም የለም። እንግዲህ ገብቶበት እንግዲህ ኬት እንደመጣ ከላዩን በራሳቸው ፍላጎት የሚሆን የሚታወቅ ነገር የለም። ብቻ ገብቶበት ይህን ሁሉ ጭፍጨፋ እንዳደረሱ ብቻ ነው እንግዲህ ያየን። እና ቅዳሜ እሱ ከበው ነው ያደሩት። እነሱ በ11 ሰዓት ላይ ነው ሁድ ነው እነሱ ይህን ያስፈጸሙት በሱ ጠዋት ማለዳ ላይ ማለት ነው።
ተጠያቂ የሆነ አካል አለ ለዚህ ግድያ እስካሁን?
ተጠያቂ ማን ነው የምጠይቀው? እስካሁን የለየ።
አሁን ለምሳሌ እርስዎ የአካባቢው ነዋሪ ነው ታደለ? እንደ ነዋሪነቶ ለሚመለከተው የመንግስት አካል በመደወል ወይ ደግሞ በአካል በመሄድ ያለውን ነገር ማሳወቅ አይችሉም ነበር?
ሌላ ሰው መጥቷቸው ገሏቸው ቢሆን ለመንግስት አካል ቢነግሩ መገዳድ ይችላል የሚል ነው። ሁለተኛ ደግሞ ይህ መንግስት አካል በራሱ ጊዜ ስላጠፋ ይህን ነገር ደግሞ ለመንግስት ብትነግረው ራሱ ይህ መንግስት መልስ ይሰጣል ብዬ እኔም ተስፋ አላደርግም እንደኔ ማለት ነው።
ሌላው እንዲሁ እማኝ ነኝ ያሉት አቶ ሀብታሙ አምሳሉ የመንግስት ጸጥታ ኃይሎች በድባጤ አልባሳ ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባለ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድሏል ብለዋል አቶ ሀብታሙ።
ማንነታቸው አታውቂ ሰዎች መከላከያ ገድሏል። ወደ አልባሳ እየሄዱ ማለት ነው። ቱሉድን ከሚባል የሆነ የተራራለ እዛ ላይ ቆሙ ሰዎች መከላከያ ይገዳሉ። በዛችን ቤት ነው አሁን ዞን እነዚህ አይነት ሰላማዊ ህዝብ ላይ ሰላማዊ ሰው ላይ ይህን እርምጃ ይወስዱ እነሱ በዛን ቤት ነው እና ይህ ልጅ አባቱ ይቀምጣልኝ ብሎ ገጠር ናቸው እና ወደ ከተማ ይልካል። ከዛ ልጁ ምንም አላወቅም አገሩ ሰላም ነው ብሎ ያው እንግዲህ አንድ መከላከያ ግብ ጠባቂ አገር እያለ መንገድ ላይ ይዞት የት የምትሄድ ብሎ ስጠይቁት አይ አባቴ ሳሙና ግዛልኝ ብሎ ሊኮን ወደ ቆርቃ ጊዜ ሊገዛ ነው ብሎ ይነግራል። አይደለም አንተ ሳሙና ትገዛ አይደለም ሌላ ተልኳል ምናምን ተባለ። በቃ በዱላ ደበደቡት። የሆነ አልባሳ የሚባል ካምባለ እዛ የደበደቡ ወደ አልባሳ ወሰዱ። የወሰዱ የደበደቡ ልጁ መንገድ ላይ ደከመ ሞተ።
አቶ ንጉሴ የአልባሳ ቀበሌ ነዋሪዎች ከተኩሱ ለማምለጥ ወደ ጫካ ስለሸሹ የተገደሉ ሰዎች አስከሬን እስካሁን አለመቀበሩን ተናግረዋል።
የለም እስካሁን ማን ሄዶ ይቀብረዋል? እነሱ አሁን ጭራሽ ሌላ ሄዶ ሰው እንዳይቀብር አሁን እነሱ ከቦታ እስካሁን የመከላከያዎች ስለዚህ የሚፈሩ ሰው እዛ ሄዶ ለመቅበርም እየፈራ ነው። አሁን እስካሁን ራሱ አልተነሳ እንሄዳለን የሚልም ሰውም የለም። አሁን ሄደን ይቀብራለን የሚል ሰውም የለም።
የአካባቢው ነዋሪዎችስ?
እዛ አካባቢ ያሉ አልባሳ ያሉት ወደ ሌላ ነው የሸሹት። አሁን
ወዴት?
ወደ አባይ ነው። ወደ አባይ ነው የሸሹት። እነሱ አባይ በረሃ ነው የገቡት።
ከተገደሉ ሰዎች ቤተሰቦችና የቅርብ ዘመዶች ተጨማሪ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚዝ መሐመድ በአልባሳም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነር አብዱልአዚዝ ገልጸዋል። አጣርተው ሊነግሩኝ ይችላሉ? ምን ያህል ሰዎች ናቸው እርምጃ የወሰዳችሁባቸው? ቁጥራቸው ምን ያህል ሰዎች ናቸው የሚሆኑት? በምን ያህል ጊዜ ውስጥ?
የመትከል ችግር እኮ ከተጀመረበት ጊዜ ጀምሮ እርምጃ እየወሰድን ነው የምንሄደው ጸረ ሰላም ላይ።
እነዚህ ሰዎች አሁን ከየትኛው ድርጅት ጋር እንደሚሰሩ ተጠርጥረው ነው የተያዙት?
ጎህዲን ነበር የሚባለው። ጎህዲን ጉሙዝ ንቅናቄ ዲሞክራሲያዊ ፓርቲ ማለት ነው። እንደዚህ ብሎ ነው ፓርቲ መሰረቶ ሲንቀሳቀሰ የነበረ እና ይሄ ሰራዊት የጎህዲን ሰራዊት ይባላል።
ከዚህ ጋር ተያይዞ አሁን ቅድም ጠየቅኩት በአልባሳ ቀበሌ ውስጥ እንዲሁም ደግሞ በሶምቦ ስሬ በዳሌሳ ቀበሌ ውስጥ ከዚህ እንቅስቃሴ ጋር ተያይዞ በቅርቡ ቁጥጥር ስር የዋለ ወይ እርስዎ እንዳሉት የተወሰደ እርምጃ አለ?
ሰፋኝ ደግሞ ምንም አልነበረም። እዛ ቀበሌ ላይ ምንም የተከሰተ ነገር የለንም። በዛ አሁን አንዴ በምታቸው ቀበሌዎች ላይ ይሄ ፖለቲካ አጀንዳ ነው ብዙም እንትን አይለኝም። ይሄ
ማጣራት ይቻል ይሆን?
የለም ስለሌለ ነው ማለት መቅረም አለን እኮ እዛ ቀበሌ ላይ ፖሊስ ኦፊሰር አለ እኮ እዛ ላይ። ስለዚህ እንደዚህ አይነት ምን ነገር የለም።
የድባጤ ወረዳ አስተዳዳሪ አቶ ሙሉዓለም ዋቆያ በበኩላቸው በማዘዣ ማዕከል ካልሆነ በስተቀር ምላሽ ሊሰጡበት እንደማይችሉ ገልጸዋል።
መረጃ በኮማንድ ፖስት ሰብሳቢ በኩል መረጃ የሚሰጠው በእኛ በኩል አለ።
ያው እርስዎም የኮማንድ ፖስት አባል እንደሆኑ ስለተነገረኝ ነው ወደ እርሱ የደወልኩት።
በዋናነት እንደዚህ አይነት መረጃዎች የሚሰጡት በኮማንድ ፖስቶች በኩል ነው፣ በእውቅና ነው። ስለዚህ ኮማንድ ፖስት ሰብሳቢ ጋር መረጃ ያው ዞኑም የሚያጥ ስለሆነ ከዞን ጀምሮ እነሱ አካባቢ መረጃ ግታቤ ነው።
የመተከል ዞንን የማረጋጋትና የዜጎችን ሕይወት ለመጠበቅ ታቅዶ ከሶስት ወራት ወዲህ በጠቅላይ ሚኒስትሩ የተቋቋመው የማዘዣ ማዕከል አስተባባሪ ሌተና ጀኔራል አስራት ዴኔሮን ለማነጋገር ባለፈው ረቡዕ ጀምሬ ይህ ዜና እስከተጠናቀረበት ጊዜ ድረስ ከስምንት ጊዜ በላይ ላደረግኩት የስልክ ጥሪና የቴክስት መልእክት ሙከራ መልስ አልሰጡኝም። በመተከል ዞን የተለያዩ ወረዳዎች መንግስት ጸረ ሰላም ብሎ የሚጠራቸው ታጣቂዎች ባለፉት አምስትና ስድስት ወራት ውስጥ በርካታ ሰላማዊ ዜጎችን መግደላቸውና በአስር ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ይህ በእንዲህ እንዳለ ከሰባት ሺህ የሚበልጡ የጉሙዝ ተወላጆች ከሚሰነዘርባቸው ጥቃት ለማምለጥ ከቤት ንብረታቸው መፈናቀላቸውንና ወደ ሱዳን ብሉ ናይል ግዛት መሰደዳቸውን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ባለፈው ሳምንት አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የእጩዎች ምዝገባ በትላንትናው ዕለት ቢጠናቀቅም የምርጫ ቦርድ ለተወሰኑ ክልሎች የምዝገባ ጊዜውን እስከ የካቲት 30 ማራዘሙን አስታውቋል። የእጩዎች ምዝገባ ከተጠናቀቀባቸው አንዱ በሆነው የድሬዳዋ አስተዳደር 10 የፖለቲካ ፓርቲዎች እጩዎችን ያስመዘገቡ ሲሆን የፓርቲዎችና የአስተዳደሩ የምርጫ ቦርድ ቅርንጫፍ ግንኙነት መልካም መሆኑን የፖለቲካ ፓርቲዎቹ አመራሮች የተናገሩትን ጠቅሶ አዲስ ቸኮል ከድሬዳዋ ተከታዩን አድርሶናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ እኩለ ቀን ላይ ባወጣው መግለጫ እንዳስታወቀው በአዲስ አበባ፣ በድሬዳዋ፣ በኦሮሚያ፣ በሐረሪ፣ በጋምቤላና በቤኒሻንጉል ጉሙዝ የእጩዎች ምዝገባ ተጠናቋል ብሏል። በሌላ በኩል በአማራ፣ በሶማሌ፣ በአፋር፣ በደቡብ ብሔሮች ብሔረሰቦችና ሕዝቦች እንዲሁም በሲዳማ ክልልና በምስራቅና ምዕራብ ወለጋ ዞኖች የእጩዎች ምዝገባ እስከ የካቲት 30 መራዘሙን አስታውቋል። የውሳኔውን መነሻ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሪያና ሽመልስ ያስረዳሉ።
ዝግጅት ቀድሞ የቢሮዎችና ተቃራኒ ለመጋዘንም ደግሞ ማስቀመጥ ስለሚያስፈልግ እሱን ዝግጅት ባደረጉና ለመከፈት ያስችላሉ በሚባሉ ክልሎች ነው። የካቲት 25 ድረስ የመጀመሪያ ዙሮቹ ምዝገባ ሲያከናውኑ ቆይተዋል። ሁለተኛ ዙር ደግሞ በኋላ ዘግይተን የካቲት 15 የጀመርነው ደግሞ በመጀመሪያ ዙር የካቲት 15 26 ነበር ያለው። ዛሬ ደግሞ አራት ቀን ጀምረን ደግሞ ለነሱ ሁለተኛው ዙርም እስከ 30 ድረስ ሆኗል ማለት ነው። ስለዚህ የእጩዎቹ ምዝገባ በአጠቃላይ ተጨማሪ ቀናት በሁለቱም ዙር አራት ቀን የጀመርነው የአራቱ ቀናት የተጨመሩባቸው ምክንያቶች ደግሞ ለምሳሌ የመቃስና ቆቁስ በትራንስፖርቴሽን ችግር የተነሳ ቢሮዎች ያልተከፈቱባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ደግሞ ቢሮዎችን ተከፍተው አስፈጻሚዎች አልተሟሉም እየተባለ እጩዎች ቅሬታ ያቀረቡባቸውን ቦታዎች ስለነበሩ በአጠቃላይ ሁለቱም እንድ ላይ ከግምት ውስጥ ማስገባት ተጨማሪ አራት ቀናት ጨምረናል ማለት ነው።
የእጩዎች ምዝገባ ከተጠናቀቀባቸው አካባቢዎች አንዱ የሆኑ ድሬዳዋ ለሕዝብ ተወካዮች ምክር ቤት 2፣ ለአስተዳደር ምክር ቤት ደግሞ 189 ወንበሮች ያሉ ሲሆን ለእነኚህ ወንበሮች ለመወዳደር ስለተመዘገቡ ፓርቲዎች የአስተዳደሩ ምርጫ ቦርድ ቅርንጫፍ ኃላፊ አቶ ዚያድ ያሲን መሐመድ ይናገራሉ።
በከተማና በገጠር የተመዘገቡ የእጩዎች ተወዳዳሪ ፓርቲዎች አሉ። እነዚህ መካከል ወደ 10 የሚደርሱ ፖለቲካ ፓርቲዎች፣ አንደኛው ገዢ ፓርቲ ብልጽግና፣ አብን፣ ኢዜማ፣ ኢህአፓ ኢትዮጵያ ህዝብ አብዮታዊ ፓርቲ ማለት ነው፣ ነጻነትና ለአንድነት ፓርቲ፣ እናት ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ አዲስ ትውልድ፣ የመላው ኢትዮጵያ አንድነት ፓርቲም እሱም አለበት። እነሱ ፓርቲዎች ናቸው የተመዘገቡት ማለት ነው። በዛ መሰረት በ8ቱም ቢሮዎች ለሁለት ክልል መስተዳደር እና ሁለት የክልል ምክር ቤት ነው ያለ። ሁለት የህዝብ ተወካዮች ምክር ቤት ምዝገባ የምናካሄደው እንደ ከተማ መስተዳደር ለሁለቱ የተወካዮች ምክር ቤት 14 እጩዎች ተመዝግበዋል። ለተለያዩ ፓርቲዎች እንዲሁም ለክልል ምክር ቤት በአጠቃላይ 310 እጩዎች ተመዝግበዋል።
ድሬዳዋ ላይ በክልል ፓርቲነት ተመዝግበው የነበሩት የድሬዳዋ ነዋሪዎች አንድነት ፓርቲና ህብረት ለነጻነትና ለዲሞክራሲ ፓርቲዎች በብሔራዊ ምርጫ ቦርድ መስፈርቱን አላሟላቸውም ተብለው ከውድድር ውጭ ሆነዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሲ አየለ ለድሬዳዋ ምክር ቤት አብንን ወክሎ በእጩነት ሲመዘገቡ የህብረት ለነጻነትና ለዲሞክራሲ ፓርቲ አባል አቶ ጀማል ኡመር ደግሞ የነጻነትና እኩልነት ፓርቲን ተቀላቅለው በእጩነት መመዝገባቸውን ከፓርቲው ህዝብ ግንኙነት ያገኘነው መረጃ ያመለክታል። በዋናነት የማህበራዊ መሰረቱ ድሬዳዋና ዙሪያዋ የነበረው ሰርዳ የተባለ ፓርቲም በምርጫ ቦርድ ከተሰረዙ ፓርቲዎች መካከል ነው። እጩዎቻቸውን ካስመዘገቡ ፓርቲዎች መካከል አንዱ የሆነው ኢዜማ በምርጫ ቦርድ ለመወዳደር የመወዳደሪያ ቅጽ ከወሰዱት 85 አባሎች አብዛኞቹ ሳይመዘገቡ ቀርቷል ብሏል። ይህም በቢሾፍቱ በአንድ አባሉ ላይ በተፈጸመው ግድያ ከተፈጠረው ፍርሃት ጋር የተያያዘ ሊሆን ይችላል ሲሉ የፓርቲው የድሬዳዋ ኃላፊ አቶ ወንደሶን አሰፋ በተለይ ለቪዮ ገልጸዋል።
በምርጫ ሂደቱ ላይ እኛ ጋር ተመዝግቦ የነበረው ለከተማ ገጠር ላይ መግባት አልቻለም። ገጠር ተወካዮቻችንን ብንልካቸው እነሱም ፖሊስ ጆ በሚል መንገድ ነው አንፈልግም ብለው ውጭ ይዛሉ። ምን እንደተደረጉ አናውቅም። ስለዚህ ወደ ገጠር ለመግባት አልቻለም። በምዝገባ እየመጡልን 80 የሚጠጉ አባላቶቻችን ነበሩ እና አሁንም አውቀው እስከ መጨረሻ ድረስ ሄደው የነበሩ በስተ መጨረሻ ላይ ግን በፍራቻ ምክንያት እና ሌሎች እኛ እንድናውቀው ወይም ልንደርስበት ያቻልነው ሌሎች ተጽዕኖዎችን ተጨምሮ በአሁኑ ሰዓት ላይ ከ85 ሰዎች ውስጥ ያለን ቁጥር እጅግ በጣም አነስተኛ ነው።
አብን ከባልደራስና ከመኢአድ ጋር በጋራ ለመስራት መስማማታቸው በመገናኛ ብዙሃን ቢነገርም በድሬዳዋ ግን አብንና መኢአድ እጩዎቻቸውን ለየብቻ አስመዝግበዋል። የአብን ድሬዳዋ ቅርንጫፍ ኃላፊ አቶ ድርባለ ፓርቲያቸው ካለው ውስን አቅም አንጻር ብዙውን የከተማ ነዋሪ ሊደርስ ባለመቻሉ 26 እጩዎችን ብቻ አስመዝግቧል ብለዋል።
ወደ 27 የሚደርሱ እጩዎች አስመዝግበናል። አንድ በፓርላማ የሚወከል እጩ ተወዳዳሪ ነው። ሌሎቹ 26ቶቹ ለድሬዳዋ ከተማ የክልል ምክር ቤት የተመዘገቡ ተወዳዳሪዎች ናቸው ማለት ነው።
በድሬዳዋ በሚካሄደው ምርጫ ተፎካካሪ ይሆናሉ ተብለው ከሚጠበቁ ፓርቲዎች መካከል ኦፌኮ፣ ኦነግም ሆነ ኦብነግ እጩዎቻቸው አለማስመዝገባቸውን ከምርጫ ቦርድ ያገኘነው መረጃ ያመለክታል። በቀጣይ የአስፈጻሚዎች ምልመላና ስልጠና ላይ እንደሚያተኩሩ የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪዮ አስታውቀዋል። ለዚህም 140 ሺህ አስፈጻሚዎች መመልመላቸውንና በተፎካካሪ ፓርቲዎች እያስገመገሙ መሆናቸውንም ተናግረዋል። በሀገር አቀፍ ደረጃ እስካሁን 15 ፓርቲዎች ለመወዳደር መመዝገባቸውን የምርጫ ቦርድ ኃላፊዋ ብርቱካን ሚደቅሳ ከሁለት ቀን በፊት መግለጻቸውን ጠቅሶ ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
በመጪው የኢትዮጵያ ስድስተኛው ሀገር አቀፍ ምርጫ ባልተሟላ መንገድም ቢሆን የተለያዩ የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን በምርጫው የሚሳተፉ ፓርቲዎች ገለጡ። አስቴር ምስጋናው የአንዳንዶቹን አመራሮች አነጋግራ ተከታዩን አድርሳናለች።
የተፎካካሪ ፓርቲ አመራሮች ስድስተኛው ሀገራዊ ምርጫ ነጻ፣ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየሰሩ መሆኑን ገልጸዋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ይሱፍ ኢብራሂም እንዳሉት አብን በችግር ውስጥ ሆኖም ቢሆን ዘንድሮ ለሚካሄደው ሀገራዊ ምርጫ የተሻለ ተወዳዳሪ ለመሆን እየሰራ መሆኑን ገልጸዋል። አብን ምርጫው ከመካሄዱ በፊት ሀገሪቱ ያለችበትን አስቸጋሪ ሁኔታ በመረዳት ብሔራዊ ውይይትና ድርድር እንዲቀድም፣ ህገ መንግስት እንዲሻሻልና የመዋቅር ክለሳ እንዲደረግ ፍላጎት ቢኖረውም ጥረታቸው አለመሳካቱን አቶ ይሱፍ አስታውቀዋል። የምርጫውን ዝግጅት አስመልክተው ፓርቲው ለምርጫው የሚሆኑ ሰነዶችን በባለሙያዎች የተገመገሙ ማኒፌስቶና የፖሊሲ ስራዎችን ማጠናቀቁን አብራርተዋል።
አብን ያለው ምርጫ ከነ ተግዳሮቶቹ ከነ ችግሮቹ የበጎ ኃይሎች ቅንጅት የሚፈጠርበትን ሁኔታ ለመፍጠር እንደ መልካም አጋጣሚ በመቁጠር ያለውን የኢትዮጵያ ፖለቲካ በተቀናጀና በተጠናከረ መልኩ ለመግፋት እንዳስችል እንደመነሻ ነው ያየውና ከምርጫው በፊት በርካታ ችግሮች መኖራቸው ሀገሪቱ የነበረችበት አዘቅትም ሰፊ መሆኑን በመረዳት ብሔራዊ ውይይትና ድርድር እንዲኖር ፍላጎት ነበረው። ያ ያው አልተሳካም። ወደ ምርጫ ማዕቀፍ ውስጥ ገብተናል። ብዙ ነገሮች ሳይስተካከሉ የህገ መንግስት ለውጥ ሳይኖር፣ የመዋቅር ክለሳም ሳይኖር፣ ዘላቂና መሰረታዊ የፖለቲካ መደላድል ሳይሰራ ነው ወደ ምርጫው የተሄደው። ሆኖም ያለውን ነገር ጨብጠን የተሻለ የፖለቲካ እንቅስቃሴ በቀጣይ ለማድረግ የሚያስችል ሰፊ የፖለቲካ ስራዎችን እየሰራን ያለ ነው። የሰነድ ዝግጅቶችን አጠናቀናል። የማኒፌስቶ ዝግጅትም ተጠናቋል። በባለሙያዎች ትችት ተደርጎ የፖሊሲ ስራዎችም ተጠናቀዋል። መዋቅሮቻችንን ፈትሽን አጠናክረን አባላቶቻችንንም ተገቢውን የምርጫ ቦርዱን መመሪያዎችም ሁሉ ስልጠና ሰጠን አጠናቀናል። እጩዎችን መልምለን የምዝገባ ስራዎች ላይ ነው አሁን የሚገኘው ማለት ነው።
ለዚህ ምርጫ ገዢው ፓርቲ እገዛ እያደረገላቸው መሆኑን የተጠየቁት አቶ ይሱፍ ገዢው ፓርቲ በዚህ ወቅት ተፎካካሪ ፓርቲዎች ተቀራርበው በመስራት ችግሮች ሲፈጠሩን በሰለጠነ አግባብ መፍታት የግድ መሆኑን ጠቅሰው ይህ እንዲሆንም አብን መንግስትን እያሳሰበ እንደሚገኝ ተናግረዋል።
አሁን እኮ የኢትዮጵያ ፖለቲካ በተለመደው በቆየው ነባራዊ በሆኑ የስልጣን ግብግብና በእኛና በእነሱ ፖለቲካ የታጠረ ነው። የዜሮ ድምር ፖለቲካ እንደመሆኑ መጠን ሀገርን ወደፊት ለማሻገር ያለመ ያነገበ ራዕይ የለው። እንግዲህ አብዛኛው የኢትዮጵያ ችግር በመንግስት መዋቅር ውስጥ የሚፈጸም ነው። አሁን ተገቢውን የፖለቲካ አድማስ ለማስፋትም በቂ የሚባል እንቅስቃሴ እያደረገ አይደለም። የመንግስትን ይባስ ብሎ እንደውም የማጠልሸት፣ የማሳነስ፣ የማንቋሸሽ ፖለቲካ ነው እያራመዱ ያሉት።
እስኪ በእናንተ በኩል ምርጫው ሰላማዊ እንዲሆን ምን ስራ እየተሰራ ነው?
ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር በአብዛኛው ትብብር ላይ መሰረት ያደረገ ፉክክሩም ቢሆን መርህ ተኮር በህግ መሰረት የሚገዛ መሆን አለበት ብለን ነው የምናምነው። እኛ ራሳችንን በዚህ ኮሚት አድርገን ነው እየተንቀሳቀስን ያለን።
ከዛሬ 2 ዓመት በፊት የአንድ ተፎካካሪ ፓርቲ አመራሮች መጥተው እዚህ ደጋፊዎቻቸውንና አባሎቻቸውን ለማወያየት ፈልገው ነበር። ግን ደግሞ በወቅቱ ያዩትም ሰዎች እንደተናገሩ፣ ሌሎች ሰዎች ማስተያየት እንደሰጡት የአብን ደጋፊዎች ወደዚህ ክልል የዚህ ፓርቲ አመራሮች መግባት የለበትም በማለት ሁከት የፈጠሩበት ሁኔታ አለ እና እንደዚህ አይነት ክስተቶች እንዳይፈጠሩ በእናንተ በኩል እየተደረገ ያለው ነገር ምንድን ነው?
የተፈጠረውን ችግር ሁላችንም የምናስታውሰው ነው። ባህር ዳር ከተማ ላይ ተፈጽሞ የነበረውን ችግር እኔም አስታውሰዋለሁ። ሁላችንም የምንረሳው አይደለም። ያ ጉዳይ ግን ወይም ያ ችግር የተፈጠረው አብን አይደለም። ይህንን አረጋግጥልሻል። ጉዳዩን ለማጣራት ሞክረናል። መረጃዎችን ለመሰብሰብ ሞክረናል። ጉዳዩ ከኢዜማ በፊት አሁን ኢዜማ ላይ በዋናነት የተሳተፉ ያሉ አመራሮች ቀደም ሲል በጸረ ወያኔ እንቅስቃሴ ውስጥ ከሀገርም ውጭ ሆነው ወታደር ሁሉ አሰማርቶ የትጥቅ ትግል ሲኖሩ የነበሩ አካላት እንደነበሩ ነው እና እነዚህ አካላት ወደ ሀገር ውስጥ ያው ለውጥን ተከትሎ በገቡበት ሰዓት ወታደሮቻቸው ድሞቢላይ ሲደረጉ በተገቢው ሁኔታ አሰማርተዋቸው የነበሩትን ወታደሮች ወደ ህዝቡን የሚቀላቀሉበትን አግባብ መፍጠር አልቻሉም እና ከፍተኛ ቅሬታ በራሳቸው አባላት ነበሩ። በአብዛኛው ደግሞ በትጥቅ ትግሉ አሰማርተዋቸው የነበሩ እና ከፍተኛ ቅሬታ የነበራቸው ባህር ዳር፣ ጎንደር ያሉ የአማራ ልጆች ነበሩ እና በዛው በድርጅታቸው መካከል በተነሳ ችግር እንደተፈጠረ ነው እና ወረታ ላይ ካምፕ ሀገራት ሁሉ ውስጥ አስቀምጠዋቸው ከአውሮፓ ህብረት ከተለያየ አካላት በመንግስት በኩልም የተደረጉ ድጋፎችን አመራሮቹ ራሳቸው ከመጠቀም አልፎ እኛን ድጋፍ አላደረጉልንም፣ ወደ ሰላማዊ ህይወታችን እንድንመለስ አላገዙንም በሚል እርስ በርስ የነበረ ጅጌቶ ቅራኔ ነበርና ባህር ዳር በሚንቀሳቀሱበት ጊዜ አመራሮቹ በሌላ ፓርቲ በኋላ በመሰረት ፓርቲ ስራዎችን በሚያከናውኑበት ጊዜ የተፈጠረ ችግር ነው። ከአብን ጋር ፍጹም የሚያገናኘው ነገር የለም።
ፓርቲያቸው ለመጀመሪያ ጊዜ ለሚያደርገው ምርጫ ከወዲሁ አስፈላጊውን ዝግጅት እያደረገ መሆኑን የገለጹት ደግሞ የአዲሃን ሊቀመንበር አቶ ተስፋውን አለምነ ናቸው። ፓርቲያቸው ለምርጫ ቅስቀሳ የሚሆን ማኒፌስቶ ማዘጋጀቱን ጠቅሰው ተወዳዳሪ እጩዎቹን በመመልመል የማስመዝገብ ስራ እየሰሩ መሆኑን ተናግረዋል። መንግስት እስካሁን ድረስ ለፓርቲያቸው ያደረገው ድጋፍ ባይኖርም የፋይናንስና መሰል ድጋፎችን በቀጣይ ያደርጋል የሚል እምነት እንዳላቸው ጠቅሰዋል። በፖለቲካ እንቅስቃሴያቸው በኩል ብዙ ችግሮች እንዳልገጠማቸው የገለጹት ችግሮች ሲያጋጥሙም ፓርቲው በመነጋገር እየፈታቸው መሆኑን ተናግረዋል። ሀገሪቱ አሁን ባለችበት ተጨባጭ ሁኔታ ምርጫ መካሄዱ ተገቢ ነው ብለው ያምናሉ ተብለው ለቀረበላቸው ጥያቄም ሀገሪቱ ችግር ውስጥ ብትሆንም አቅም ያለው ዲሞክራሲያዊ መንግስት ለመገንባት ምርጫ መካሄድ የግድ ነው ብለዋል።
በእኛ እምነት ዲሞክራሲያዊ መንግስት ያስፈልጋል። ችግሮች ሊቀረፉ የሚችሉት ዲሞክራሲያዊ መንግስት ሲኖር ነው። ዲሞክራሲያዊ መንግስት እንዲኖር ደግሞ ምርጫ ያስፈልጋል የሚል እምነት አለን። አሁን እዚህም እዛም ያሉ ዘርፈ ብዙ ችግሮች ሀገራችንን ጭንቀት ውስጥ ወይም ከፍተኛ ስጋት ውስጥ ከቷታል። ግን እነኚህ ስጋቶች እንዴት ይፈታሉ ብለን ካሰብነ እነኚህን ስጋቶች ይፈታልኛል የሚለው የኢትዮጵያ ህዝብ መምረጥ መቻል አለበት። የኢትዮጵያ ህዝብ መወከል መቻል አለበት። ስለዚህ ምርጫ በስጋቶች ቀጠና ውስጥ ቢሆን ማካሄድ መቻል አለብን። ያ ማለት ምናልባት አሁን ድንበር አካባቢ የሚነሱ በጣም ወሳኝና አንገብጋቢ የሆኑ ጉዳዮች እንዳሉ ሆነውና ታዳጊ ቢሆኑም ምርጫም ግን ያሉትን ችግሮች በዘላቂነት ኢትዮጵያ ወዴት ትሄዳለች? ህዝብ የሚወክለውን አካል መምረጥ መቻል አለበት። የሚወክለውን አካል መምረጥ ካልቻለ ለችግሮቹ አልፈታልኝም ብሎ መጠየቅ አይችልም። ስለዚህ ወደ ሌላ ችግር ውስጥ ነው፣ ሌላ ብጥብጥ ውስጥ ነው የሚያስገባ። ስለዚህ ምርጫ ሰላማዊና ዲሞክራሲያዊ ከሆነ መንገድ መካሄድ መቻል አለበት። ምርጫ በራሱ ግብ አይደለም በእኛ እምነት። ነገር ግን ምርጫው ሰላማዊና ዲሞክራሲያዊ ከሆነ አሁን ያሉትን ችግሮችና ስጋቶች የመቅረፍ እድሉ ይኖረናል። ሌላው ቀርቶ በዋናነት ደግሞ ህዝብ አመኔታ የሚጥልበት መንግስት መመስረት ይቻላል በድምፅ። ስለዚህ ያ እንዲሆን ምርጫ ያስፈልጋል።
የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም አላይን በበኩላቸው ከሰሞኑ ለሀገሪቱ የዜና ወኪል በሰጡት መግለጫ ስድስተኛው ሀገራዊ ምርጫ ነጻ፣ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየተሰራ ነው ብለዋል። በሀገሪቱ ከዚህ ቀደም የተካሄዱ አምስት ምርጫዎች በሀሳብ ደረጃ ዲሞክራሲያዊና ሁሉን አቀፍ ተቀባይነት ያላቸው ሲሆኑ በተግባር ግን ተግዳሮት የነበረባቸውና ለይስሙላ የተካሄዱ እንደነበሩም አቶ አብርሃም ተናግረዋል። የዘንድሮ ስድስተኛው ሀገራዊና ክልላዊ ምርጫ የኢትዮጵያን መጻኢ ተስፋ ግብ አድርጎ የሚካሄድበት በመሆኑ ልዩ ትኩረት ተሰጥቶታል ያሉት አቶ አብርሃም የዘንድሮ ምርጫ በለውጡ ማግስት የሚካሄድ በመሆኑ ህጎች የተሻሻሉበትና የዲሞክራሲ ተቋማት ራሳቸውን ችለው እንዲቆሙ የተደረገበት መሆኑንም ልዩ ያደርገዋል ብለዋል። ብልጽግና ፓርቲን በመወከል ከአማራ ክልል ለህዝብ ተወካዮችና ክልል ምክር ቤቶች የሚወዳደሩ እጩዎችን የመመልመልና የምርጫ ምልክቱንና ማኒፌስቶውን የማስተዋወቅ ስራዎች እየተከናወኑ መሆኑንም አመልክተዋል። ብልጽግና ፓርቲ በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች ጋር የመግባቢያ ሰነድ በመፈራረም ጭምር ስራዎችን በጋራ የመስራት እንቅስቃሴ መጀመሩንም ኃላፊው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዩናይት ስቴትስ የህግ መወሰኛ ምክር ቤት እየቀጠለ ካለ የኮሮና ቫይረስ ወረርሽኝ ጋር የተያያዙ የምጣኔ ሀብትና የጤና ቀውሶች ላስከትሏቸው ችግሮች ምርጃ አዲስ በታቀደ ከፍተኛ መጠን ያለው የገንዘብ ወጪ ጉዳይ ላይ ይወስናል ተብሎ ይጠበቃል። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጊብሰን ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍስሐ ታቀርበዋለች።
በአንዳንድ የዩናይትድ ስቴትስ አካባቢዎች በኮሮና ቫይረስ ምክንያት የተጣሉት ድንጋጌዎች እየላሉ ነው። ምግብ ቤቶች ለደንበኞች ክፍት እየሆኑ ነው። አንዳንድ ትምህርት ቤቶችም እየተከፈቱ ነው። ምግብ ቤቶችም ከሞላ ጎደል ለአንድ ዓመት ለሚያክል ጊዜ በመዘጋታቸው የኢኮኖሚ ችግር ማስከትሉ አልቀረም። በየካቲት ወር በወጣው ዘገባ መሰረት በሀገሪቱ የተጨመሩት የስራ ቦታዎች 49,000 ብቻ ናቸው። ይህም ከተጠበቀው እጅግ ያነሰ ነው ተብሏል። በሕግ መወሰኛው ምክር ቤት የብዙሃን መሪ ቻክ ሹመር
cautious, careful people are telling us plain as day that the economy is not yet ready to stand on its own.
ሁኔታዎችን በጥንቃቄ የሚያስተውሉት ሰዎች የአገሪቱ ኢኮኖሚ ገና ራሱን ችሎ እንዳልቆመ በግልጽ እየነገሩን ነው። የኢኮኖሚው ማገገም ጉዳይ ገና የተረጋገጠ አይደለም። ነገር ግን ምንም ነገር ያለማድረጉ አደጋ ከልኩ በላይ ለመስራት ከመሞከር የከፋ ነው።
ዩናይትድ ስቴትስ የዓለም የኢኮኖሚ ሀያል ሆና እንድትቀጥል የሚያስችል የ1.9 ትሪሊዮን ዶላር የማገገሚያ እቅድ የጆ ባይደን ዋና የሀገር ውስጥ ኢኮኖሚ ማገገሚያ አጀንዳ ተደርጎ ታይቷል። በጆርጅ ዋሽንግተን ዩኒቨርሲቲ የሚሰሩት ተንታኝ ኬሲ ባርገት ያብራራሉ።
It seems to be about as close as he can get to a full delivery on his promises with the campaign. He built his later portion of
በምርጫ ወቅት የገቡትን ቃል ወደ መፈጸም ያስተጋቸዋል። በተሻለ መገንባት አለብን በሚለው ላይ አተኩረው ነበር። በገንዘብ የተጎዱትን ሁሉ ለመርዳት ብዙ ገንዘብ እንደሚያስፈልግ መናገራቸው ራሱ ሐቀኛ ያደርጋቸዋል።
በሕግ መወሰኛው ምክር ቤት ያሉት ሪፑብሊካውያን ግን ከፍተኛ ወጪ የሚጠይቀው የኢኮኖሚ ማገገሚያ እቅድ በአሜሪካ ሕዝብ ጥቅም ላይ ያተኮረ አይደለም ይላሉ። የሕግ መወሰኛው ምክር ቤት የውህዳን መሪ ሚች መከነል
Democrats managed to allocate less than 9% of their massive bill to the entire healthcare response. And listen to this, even less than 1%.
ዲሞክራቶች ካቀረቡትና ብዙ ገንዘብ ከመጠየቀው የውሳኔ እቅድ ለመላው የጤና ጥበቃ የመደቡት ከ9% ያነሰ ነው። ለዓለም አቀፉ ወረርሽኝ ክትባት የመደቡት ደግሞ ከ1% ዝቅ ያለ ነው። የተቀረውን 91% የብድር ገንዘብ ለሰፊው የሊበራል ወጪ ነው ሊያውሉት የሚፈልጉት።
በቀረበው የማገገሚያ እቅድ መሰረት እያንዳንዳቸው ዝቅተኛና መካከለኛ ገቢ ያላቸው ሰዎች $1,400 ያገኛሉ። $20 ቢሊዮን ደግሞ በሀገሪቱ በብዛት ለማቅረብ ለታሰበው የኮሮና ቫይረስ ክትባት ይውላል። ፕሬዚደንት ጆ ባይደን
This country will have enough vaccine supply, I'll say it again, for every adult in America by the end of May.
ይቺ ሀገር እስከ መጪው ግንቦት ወር ባለው ጊዜ በቂ የክትባት መድኃኒት አቅርቦት ይኖራታል።
በእቅዱ መሰረት ስራ የሌላቸው አሜሪካውያን በየሳምንቱ $400 ድጎማ ያገኛሉ። አሁንም ኬሲ ባርጌት
The money goes not only to personal bank accounts to help them with their individual lives but also in big broad strokes.
ገንዘቡ ስራ አጦቹን ለመርዳት በግል የባንክ ሂሳባቸው ይገባል። በወረርሽኙ ምክንያት የገቢ ምንጫቸው የቀዘቀዘባቸው አነስተኛ የንግድ ተቋማትንም ለመርዳት ይውላል።
ዩናይትድ ስቴትስ ውስጥ ካለፈው ጥቅምት ወር አንስቶ የኮሮና ቫይረስ መዛመት ቀንሷል። አንዳንድ የኢኮኖሚ ጠበብት እስከ መጪዎቹ ሰኔና ሐምሌ ወራት ድረስ ባለው ጊዜ የስራ ማግኘት ሁኔታ ከወረርሽኙ በፊት ወደ ነበረው ቦታ ሊመለስ ይችላል ይላሉ።
እና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ከትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ጋር የተካሄደ በትግራይ ልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ ቃለ ምልልስ ነው። የመቀሌው ዘጋቢያችን አለም ፍስሐ ነው ዶክተር ሙሉን ያነጋገረው።
ጊዜያዊ አስተዳደሩ ወደ ትግራይ ሲመጣ ትግራይ ጨለማ ነበር ብለዋል ዋና ስራ አስፈጻሚ ዶክተር ሙሉ ነጋ። ስራ ከጀመርን በኋላ መብራት አስጀምረናል፣ ውሃ እንዲመጣ፣ ባንክም ስራ እንዲጀምር አስችለናል ብለዋል።
መሰረተ ልማት ያው እንደሚታወቀው በግጭት ጊዜ ሁሉ ጊዜ ጉዳት ስለሚደርስ መጀመሪያ ጊዜ አስተዳደሩ ሲገባ መላው ትግራይ ጨለማ ነበር። መብራት አልነበረም፣ ስልክ አልነበረም፣ ውሃ አልነበረም፣ ባንክ አይሰራም። ስለዚህ ይሄ ለህዝቡ በጣም መሰረታዊ ነው፣ አደጋ ላይ የሚጥል ነው እና ፌዴራል መንግስት የነበረውን የሰው አቅም በሙሉ ከክልሎችን ጨምሮ በተለይ በመብራት ኃይል በኩል ርብርብ አድርጎ ቶሎ ትግራይ መብራት እንዲያገኝ ተገደርጓል። በተለይ መቀሌ አላማጣ ጀምሮት አሁን እስከ ሽሬ በአጠቃላይ ከተሞቻችን መብራት አግኝተዋል። ስልክም እንደዚህ ነው። ቴሌኮሙኒኬሽን ትልቅ ርብርብ ነው ያደረገው። አሁን በመላው ትግራይ የስልክ አገልግሎት አለ። ትንሽ የመቆራረጥ ጊዜ በቅርብ ጊዜ ካሉ መስተቀል አለ። ባንክም በመቀሌ ጀምረዋል፣ በመላው ደቡብ ትግራይ ተጀምረዋል። አድግራት፣ ወዳጋ ሐሙስ፣ እንዲሁም ሽሬ፣ አሁን ደግሞ ቅርብ ጊዜ አክሱም የተጀመረ ነው ያለው እና ይሄ ማለት ቀስ በቀስ ጉዳት ሊደርስባቸው በተለይ ውጭ ያሉ ባንክ ተጠግነው ወደ ስራ ለመግባት እንቅስቃሴ እያደረገ ነው ያለው። ይሄ ማለት ለህዝቡ መደበኛ እንቅስቃሴ ወሳኝ ነው። እዚህ ወደ እለታው እንቅስቃሴ ለመለስ ብዙ ስራ ተሰርቷል። በዚህ አጋጣሚ መመስገን ፈልገው የመብራት ኃይል ፌደራል ተቋማት ቴሌኮሙኒኬሽን ሌሎችም የፌደራል ተቋማት እነዚህ የሰላም ሚኒስትር የመሳሰሉ ፌደራል ፖሊስ ያደረጉት ያለው ድጋፍ ትልቅ ነው። በጊዜው አስተዳደሩም መመስገን እፈልጋለሁ። ምክንያቱም በጣም ፈጣን የሆነ ምላሽ እየተሰጠ ነው ያለው። ስለዚህ ከዚህ አኳያ መሰረተ ልማት ስራው ስራ ጥሩ ነው። ይሄ ግን በደንብ ተጠናክሮ ይቀጥላል። ሌላው መታየት ያለበት የመንግስት ስራው ነው። ይሄ ፓብሊክ ሰርቪሱ የሚባለው ነገር በጣም ወሳኝ ነው። የመንግስት አገልግሎት ማለት ነው። ይሄ እኛ ምንድን ያደረግ ነው ሰራተኛው እንዲመለስ። የመንግስት ሰራተኛ ማለት የፖለቲካ ተቋም አይደለም፣ ለህዝብ አገልጋይ ስለሆነ ማንኛውም ሰራተኛ ተመልሶ ስራውን ይስራ የሚል ነው ያወጅ ነው። በዚህ ምላሽ ተገኝተዋል። ሰራተኛ መጥቷል፣ ግን ስለ ብዙ ስራ ይፈልጋል። በነበረው አካሄድ የፖለቲካውና የመንግስት ስራውን ስለተበላለቀ ከዚህ ነጥለ ለማውጣት ብዙ ስራ ይፈልጋል። በእኛ እምነት ከአሁን በኋላ ለትግራይ ህዝብ የሚጠቅመው በብቃቱ የሚተማመን ለህዝቡ ብቃት ያለው አገልግሎት መንግስት ሰራተኛ ነው የሚያስፈልገው፣ ሲቪል ሰርቪስ እንጂ በፖለቲካ ነገር የተሳሰረ ለህዝቡ ምንም አይጠቅመውም። ስለዚህ እኛ ይሄ መለየት አለብን። ለሚመጣው የሚመረጠው መንግስትም መሰረት ነው። ማንኛውም ትግራዋይ እኩል ነው ማሰብ አለበት። ተወዳድሮ በብቃቱ ይስራበት ፖለቲካ ጫና ውጪ ሲቪል ሰርቪሱም ለዚህ ለህዝቡ ውግንና ይኖሮ ሰርቪስ ብቃት ያለው ጥራት ያለው የሚሰጥ መሆን አለበትና ይህ ነው ኦሪንቴሽናችን። ግን አሁን ይህን እንዳሰብነው አይደለም። ብዙ ችግሮች አሉ። ሰራተኛው ቁጭ ብሎ ደሞዝ እየበላ ግን ህዝቡ ሰርቪስ ካላገኘ ይሄ ማለት መንግስት ሰራተኛ አይደለም፣ ይሄ ባለሙያ አይደለም፣ በህዝብ የሚቀልድ ነው። ምክንያቱም በህዝብ ስራ አለው ብሎ የመጣ ሰው መስራት ነው ያለበት። ሌላ ሰከንደሪ ነው። ስለዚህ እኔ እንዲስተካከል ስራ ሰርተናል። አብዛኛው መስሪያ ቤቶች ግን ሙሉ በሙሉ ባለመግባት ወድመዋል። ብዙዎቹ ቢሮዎች ወድመዋል። እንደገና መጠገን ማሟላት ይፈልጋል። ብዙ ስራ ነው የሚጠበቅብን። ይህን እያደረገን ለጎን ለጎን ግን አገልግሎት እንጀምር የሚል ሰርቪስ ከመቀሌ አሁን እንደምታዩ ተጀምሯል። ከተሞች እንጀምር እንቅስቃሴ እያደረግ ነው። በአጭር ጊዜም ወደ ስራ መግባት አለብን ብለን እቅድ ይዘናል ማለት ነው። መጨረሻ ትያት ያለበት የምርጫ ጉዳይ ነው። እንግዲህ ህዝባችን ዝም ብሎ በእርዳታና በዚህ በጊዜያዊ መስተዳድር ብቻ የሚቆይ አይደለም። ጊዜያዊ መስተዳድሩ ማሻገር ነው ስራው፣ አጭር ጊዜ ነው። ስለዚህ በተሻለ መጠን ህዝባችን ከአስቸኳይ ጊዜ አዋጅ መውጣት አለበት። አስቸኳይ አዋጅ ማለት በመከላከያ ነው የሚተዳደረው፣ ስነት አለው፣ የሰዓት እላፊ አለ፣ እንቅስቃሴ ይገድባል። ስለዚህ ለትግራይ ህዝብ ይሄን አይመጥንም። ቶሎ ብሎ ከአስቸኳይ አዋጅ መውጣት አለበት። ይህ ለመውጣት ዋና ወሳኙ የጸጥታ ደህንነት አስተማማኝ ሲሆን ነው፣ ሰላም ሲኖር ነው። ስለዚህ ይህን አውቆ ህዝባችን ከጎናችን ሆኖ ቶሎ ብለን የጸጥታና ደህንነት ጉዳይ የሰላም ጉዳይ ትኩረት ሰጥተን ስለምንሰራ አጋዥ ሆኖ ይህ ማረጋገጥ አለብን። ያረጋገጠን ማለት ከአስቸኳይ አዋጅ እንወጣለን፣ እጃችን ላይ ነው ያለው። ከዚህ ደግሞ አልፎ ቶሎ ብለን የጸጥታና ሰላም ከተረጋገጠ ምርጫ ይካሄዳል። ህዝባችን ራሱ ነጻ ሆኖ ያለምንም መሸማቀቅ ያለምንም ጫና የፈለገውን ሀሳብ መርጦ መሪዎችን መርጦ የራሱን መንግስት መስርቶ ወደ ተሻለ ሰላምና መረጋጋት ወደ ልማት ወደ ዲሞክራሲ መሄድ አለበት የሚል እምነት አለን። ይሄ ለማድረግ አሁንም እንዳልኩት ህዝቡ አጋዥ መሆን አለበት። ወደዚህ ነው መስራት ያለ። ስለዚህ ማንኛውም ትግራይ ውስጥ ይሁን ከሀገር ውጭ ይሁን ወጣት ይሁን ምሁር ይሁን ሽማግሌ ይሁን ሁሉም ሴት ይሁን በአሁኑ ጊዜ ህዝባችን ወደ ሰላም ለማምጣት ከዚህ ቀውስ ለማውጣት ምን እናድርግ ብሎ ቆሙ ለሚያስብበት ጊዜ ነው። እዚያ ውስጥ ታድርጎን ሆኖ ፌደራል መንግስት ከሚያደርገው ስራ ሆኖ ማገዝ ያለበት። ምክንያቱም ፌደራል መንግስትም ሆነ ጊዜያዊ አስተዳደሩ ሌላ ፍላጎት ቢኖረው ኑሮ የአሁን በዚህ ክልል ሰላም እንዲመጣ ሰው እንዳይራብ እንዳይሞት መሰረተ ልማት እንዲጀምር እየሰራለሁ ስራ ግልጽ ነው። ይህ ማሳያ ነው። እንደሚባለው አይደለም። ስለዚህ ህዝቡ ግን ራሱ ቆም ብሎ አሁን ከግጭት አሁን አንዳንድ አልፎ አልፎ የተወታተኑ ግጭት ውጅንብሮች አሉ፣ ወሬዎች አሉ። ይህም በደንብ መለየት አለበት። የሚጠቅመውና የሚጎዳው ማወቅ አለበት። ስለዚህ ህዝቡ ራሱ ያለምንም ጫና የሚጠቅመው ነገር ማድረግ አለ። የሚጠቅመው ደግሞ ሰላም ነው። ሁሉም ሰው ለሰላም ነው ዋጋ መክፈል ያለበት። ስለዚህ ከዚህ አኳያ እኔ የምለው በአጭር ጊዜ ይህን ምርጫ ተካሂደው ህዝባችን ራሱ መንግስት መስርቶ እንዲሄድ ወሳኝ ስለሆነ እሱ ወደ መድረግ አለበት። ህዝባችንም በዚህ በኩል የራሱን ሚና መጫወት አለበት። ምክንያቱም ያለ በላሁ ተሳትፎ ምንም አይነት ሰላም ጸጥታ ማረጋገጥ ስለማይቻል ነው።
የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በጦርነት ወቅት ከትላልቅ ፋብሪካዎች ጀምሮ እስከ መኖሪያ ቤት መውደማቸውን ይናገራሉ።
ያው ግልጽ ነው፣ ብዙ ንብረት ወድመዋል ይታወቃል። ይህ ማለት ከትላልቅ ፋብሪካዎች ጀምሮ እስከ የግለሰብ ንብረት ወድመዋል፣ እስከ ቤት ማለት ነው። ህዝባችን ዘረፋ፣ ይሄ ቅሚያ ደርሶታል። እኛ ግን ምነው እያደረግን ያለ ነው፣ ይሄ እንዲጠና ህዝባችን ላይ ምን አይነት ምን ያህል ጉዳት ነው የደርሰው የሚል መጥናት አለበት ብለን በፌዴራል መንግስትም ራሱ በገንዘብ ሚኒስቴር የሚመራው ዓለም አቀፍ ድርጅቶች ያለበት ጥናት ተጀምረዋል። ዳመጅ አሰስመንት ይባላል እሱ። የትግራይ ደግሞ በካቢኔው መሰረት አራቱ ዩኒቨርሲቲዎች እና የትግራይ ፖሊስ ጥናት የሚባል ተቋም ነጻ የሆኑ ተማሪዎች ጥናት እንዲያካሂዱ ተጀምረዋል በጀት መድበን። ይሄ ነው እንግዲህ ከዚህ በኋላ ነው የምናገረው። ማን የዘረፈው ምንድን ነው የሆነው ምን አይነት ጉዳት ነው ብሎ ከተጠና በኋላ እሱን ብቻ ማወቅ ብቻ ሳይሆን ካወቅን በኋላም የመልሶ መገንባት ስራ ይሰራል። የወደመውን መልሶ መገንባት ስራ ፕሮግራም ተቀርጾ እንዲሰራ ራሱ በጀት ስለሚፈልግ ይህም ፌዴራል መንግስት እንዳልኩ የሚያጠናው ጥናት አለ ተደርጎ የሪከቨሪ ፕሮግራም ተቀርጾ ወደ ስራ እንገባለን ብለን ይሰራ ነው። ይሄ ሲታወቅ ነው እንግዲህ አሁን ያነሳው ጥያቄ መልሶ።
ዶክተር ሙሉ ነጋ የኤርትራ ሰራዊት ወደ ትግራይ የገባው በህወሓት ትንኮሳዎች ነበሩ። ወደ ኤርትራ እስከ ሮኬት መተኮስ ደርሰዋል።
ግን ይህ ብቻ ሳይሆን
በግጭት ጊዜ ያው ሁላችን እንደምናስተውሰው የነበረው ቲፒኤልኤፍ ኃይል ወደ ኤርትራ ሁሉ ሮኬት ስተኩስ ነበር። ውድ ነገር ትሪገር ያገነ ግጭት ማለት ነው። ይሄ አንዱ ምክንያት ሊሆን ይችላል፣ ሌሎች ምክንያቶች ሊኖር ይችላሉ። ዋናው ነገር ግን ምንድን ነው? የትግራይ በአስቸኳይ አዋጅ መሰረት ክልል መቋጠር ያለበት መከላከያ ነው። ሌላ ኃይል ካለ መውጣት አለበት የሚል አቋም ግልጽ አቋም ነው። የጊዜ አስተዳደሩም ነው አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደዚህ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር፣ ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል፣ ግን የነበረው የቲፒኤልኤፍ ኃይል አልጠቀመትም ይህን እድል። ስለዚህ መከላከያ ኃይል ከመጣ በኋላ ግን ቀይ መስመር ስላለፈ ነው ፌዴራል መንግስት ተገዶ ወደ ህግ ማስከበር እርምጃ ያገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ኃይል የክልሉ የሚጠብቀ ነው ኃይል ራሱን የነበረው ዘን መንግስት ከመጣው ማን ነው የሚጠብቀው? ሜዳ ላይ ነገረው ህዝባችን እና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንቱ ብቻ አይደለም ክሰቱ። ስለዚህ በዚህ ምክንያት እንደተባለው ሁኔታው ተፈጥረ ነው። ለዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌዴራል መንግስትም የተማሳይንትን ያለው ዋናው ነገር ግን ያው መንግስት ለመንግስት በሚያደርገው ስራ ይፈታሉ የለማስበው። ትልቁ ነገር አሁን በውስጣችን እዚህ ያለው መቀሌ እንኳን አዲግራት እንኳን እዚህ ጋር መስራት ያለብን የጸጥታ እንኳን አልተራንም። መጀመሪያ አጽድተን ነው ህዝቡ ራሱን ኃይል ኑሮት መጠናከር አለበት። የትግራይ ህዝብ ያ ከሌለው አሁንም ከዝራፋና ልን አይችልም። ግልጽ መሆን አለበት። ስለዚህ በዚህ አኳያ ነው መታየት ያለበት። ዝም ብሎ ክስተቱን እያየን ከሄድን እሱ ብቻ ለፖለቲካል ኮንሳምፕሽን መዋል አይጠቅም ነው። በአጠቃላይ መሆን ያለበት እኛው ለወደፊቱ ከጎረቤት ህዝቦች ከአማራም ከኤርትራም ህዝብ ጋር ወንድማማችነት፣ ፍቅር እንዲመጣ፣ ሰላም እንዲመጣ እንስራ ልብን አስሆናል። ለጊዜው ይሄ እንደ ብሪጅ ማለት ነው። የሚጠቅመን እሱ ነው። ህዝብ ለህዝብ ትስስር፣ መቀራረብ፣ አብሮ መስራት፣ ከግጭት ነጻ ማድረግ እንጂ ከአሁን በኋላ ለህዝቦች ግጭት፣ ጦርነት በኃይል ማሰብ አይጠቅምም። ለምን አይተነዋል። የንብረት ውድመት፣ የሰው ህይወት ጥፋት የሚያመጣው ከዚህ ምንም ውጤት አይገኝም። ስለዚህ ሁሉም ማንኛውም ኢትዮጵያውያን በሙሉ ሌላም ህዝብ ለሰላም ነው መቆም ያለበት። ይሄ በጣም ወሳኝ ነው። ከዚህ ውጭ ለሀገራችን የማይጠቅም ለህዝባችን የማይጠቅም ለክልላችን የማይጠቅም የሚል እምነት ነው ያለን።
የትግራይ ጊዜ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በተጣበበ ጊዜ ፈቃደኛ ሆነው ለሰጡኝ ቃለ መጠየቅ አመሰግናለሁ። አለም ፍስሐ ከመቀለ።
አለም ፍስሐን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። በትላንትናው ምሽት የተጀመረ ቃለ ምልልስ ነው። ወደ አዲስ አበባ ይመልሰናል። ዓለም አቀፍ ተቋማትና አንዳንድ አገሮች እንደዚሁም የመገናኛ ብዙሃን በኢትዮጵያ ትግራይ ክልል ስላለው ሁኔታ ያላቸው መረጃ የተዛባና የገለልተኛነት ችግር ያለበት ነው ሲሉ አንድ ታዋቂ የሕግ ምሁር ተችተዋል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህርና ተመራማሪ የሆኑት ዶክተር ጌታቸው አሰፋ ለአሜሪካ ድምፅ እንዳሉት እነኚህ አካላት የሚያወጧቸው መግለጫዎችና የሚያንጸባርቋቸው አቋሞችም ከተዛባ መረጃና ወገንተኛ ከሆነ አረዳድ የመነጩ ናቸው። የተለያዩ የኢትዮጵያ መንግስት አካላትም ግን ትክክለኛ መረጃ በመስጠት ስራቸውን መስራት ይጠበቅባቸዋል ነው ያሉት ዶክተር ጌታቸው በአስተያየታቸው። ዶክተር ጌታቸው አሰፋን ያነጋገረው እስክንድር ፍሬው በትላንትናው ምሽት በመጀመሪያ ክፍል ምልልሱ እልባት ካደረገበት ይጀምራል።
ዶክተር ጌታቸው፣ የተሳሳቱ መረጃዎችና በአንዳንድ ዓለም አቀፍ ተቋማትና ሀገራት ዘንድም ያለ የተዛባ አመለካከት ብለዋልና እንደዚህ አይነት ነገሮች ገጥመውታል? አሁን በኢትዮጵያ ያለው ሁኔታ በተለይ በትግራይ ክልል የተካሄደው መንግስት ህግ የማስከበር ዘመቻ ብሎ የሚጠራው ማለት ነው፣ መገለጫው ምንድን ነው? የተሳሳቱ መረጃዎች ለመኖራቸውና የተዛባ አመለካከት ለማጋጠሙ
በጣም ብዙ ምሳሌዎችን ማንሳት ይቻላል። ከሚዲያ ከውጭ ትልልቅ ከሚባሉ ሚዲያዎች፣ ተጽዕኖ ፈጣሪ ከሚባሉ ግለሰቦች፣ አውሮፓን ጨምሮ ከአሜሪካ መንግስት ባለስልጣናት የሚነገሩት የሚሰጡት መግለጫዎች እና አስተያየቶችን ስንመለከት በጣም አሳሳቢ የሆኑ መግለጫዎች ናቸው። ሚዛን የጠበቁ ኢትዮጵያን እንደ ሉዓላዊ አገር እና ደግሞ በአገሪቷ ውስጥ የተከሰተን ችግር ለመፍታት እንደሚሞክር ሉዓላዊ አገር ሳይሆን እንደፈለጉ በሚያዙት አይነት አገር ወይም አካባቢ ሊባል ይችላል እና የመንግስትን ከህወሓት ቡድን ጋራ አንድ አይነት ሌቭል ላይ የማስቀመጥና ሁለቱን እንደ እኩል አካላት የማየትና የመዳኘት የሚመስል መግለጫዎች ነው የሚሰጡት። ለምሳሌ አሁን በቅርብ ጊዜ በአሜሪካው የውጭ ጉዳይ ሚኒስትር የተሰጠውን መግለጫ ከተባሉት ውስጥ አንዱን ብንመለከት ግጭት ይቁም የሚል ስቴትመንት አለው። ግጭት ይቁም እንግዲህ የሚባለው ሁለት እኩል የሆኑ ተቃራኒ አካላት የሚያደርጉትን ግጭት ሊቆም እንደመጠየቅ የሚታይ ነው። እንግዲህ የተባለው ህግ የማስከበር ስርዓት በአንድ ሀገር ውስጥ ለመንግስት ተገዢ ያልሆነ ቡድን በጣም በረጅም በታሪክ በታየው በዚህ ባለፈው አንድ አመት ሁለት አመት ባየ ነው መንግስትን ማፍረስ የሚፈልግ ቡድን ላይ የሚወሰድን የህግ እርምጃ እንደ ሆስቲሊቲ በማየት ወይም እንደ ግጭት በማየት ግጭቱ ይቁም የሚል መግለጫ በመንግስት ባለስልጣን በኩል መስጠቱ እንግዲህ ያለውን ችግር የሚያሳይ ነው። አንድም ወይ በመንግስት በኩል የሚደረገው የተያዘው እውነተኛ ትክክለኛ እርምጃ በደንብ ያልታወቀ መሆኑን ወይ የሚያሳይ ነው፣ ወይም ደግሞ በዛ በኩል ያለው ባልታወቀ ምክንያት እጅግ በጣም ጠንከር ያለ ወኪሎች እና ተናጋሪዎች በዛ በኩል ያሉ መሆኑን የሚያሳይ ነው እና የተዛባ መረጃ፣ ሚዛናዊ ያልሆነ መረጃ የሚሰጥ መሆኑን በጣም በሰፊው በተለያየ መንገድ ማየት ይቻላል። ያልተረጋገጡ መረጃዎችን ይዞ መውጣት፣ እንደገና የዓለም አቀፍ ተቋማት የሀገሮች ትኩረት መሆን የሚገባው ሰብአዊ መብት እንዳይጣስ፣ የተጎዱ የህብረተሰብ ክፍሎች እርዳታ ለሚፈልጉ እርዳታ እንዲደርስ ይህንን ኒውትራል ኦብጀክቲቭ በሆነ መንገድ ይህንን ፋሲሊቴት ለማድረግ መሞከር እንጂ በተለያየ መንገድ ለምሳሌ አሁን የሚፈለጉ ግለሰቦችን አመሳስሎ ለማሸሽ መሞከር፣ እነዚህ በጣም ከአንድም ሁለት ጊዜ የታዩ ድርጊቶች ናቸው እና ይሄ ስንመለከት፣ በሌላ በኩል ደግሞ በህወሓት ቡድን የሚደረገውን ተጽዕኖ የሚደረጉትን ጥፋቶች ሰው ህይወት ላይ የሚደረጉትም በንብረት ላይ የሚደረጉትም የተለያዩ በጣም መጥፎ የሆኑ ድርጊቶች አስነዋሪ ድርጊቶች በምንም መልኩ ያለማንሳት እነዚህ የህወሓትን ቡድን ደግፈው የሚናገሩ በሚንቀሳቀሱ አካላት በኩል እነዚህ ሌላ ወገን ግልጽ የሆኑ በጣም አስነዋሪ ድርጊቶች ለምሳሌ በቅርብ ጊዜ ተማሪዎች ተገለዋል፣ እርዳታ እንዳደርሱ ሾፌሮች ተገለዋል። እነዚህ ምንድን ነው እየተካሄደ ያለው? በዛ በኩል ምንም የጦርነት ታርጌት ያልሆኑ ሰዎችም ላይ እርምጃ ሲወሰድ ይሄ አሳሳቢ መሆን አለበት እና እነዚህ ሁሉ በምንም መልኩ ሲጠቀሱ ሲነገሩ አይሰማም በዛ ወገን ባለው እና እነዚህን እና የመሳሰሉትን ስንመለከት የተዛባ እና ገለልተኛ ያልሆነ አመለካከት ያለ መሆኑን ያሳውቃል። በጥቂት ግለሰቦች ብቻ ሳይሆን በተቋማት፣ በሚዲያዎች እና መንግስታትን በሚወክሉ ሰዎች በኩልም እንደዚህ አይነት ችግር ማስተዋል ይቻላል።
ሰሞኑን በኢትዮጵያ መንግስት የወጣው መግለጫ በትግራይ ክልል ካለው የሰብአዊ መብት ሁኔታ አንጻር ተሰሩ የተባሉ ስራዎችም የተብራሩበት ነው። መንግስት ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ገልጿል። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው አሰፋ እንደሚሉት ይህ የማይካድራ ግድያ የአሰቃቂነቱን ያህል በዓለም አቀፍ ተቋማት፣ አገራትና የመገናኛ ብዙሃን በበቂ ሁኔታ አይጠቀስም። ምክንያቱ ደግሞ የወገንተኝነት ችግር ነው ባይ ናቸው።
እንደው ቢጠቀስም በጣም በአጭር እንደው ከማለፍ ውጭ እንደው ሲሪየስሊ ያንን የሚያክል ታልሞበት የተካሄደ ጭፍጨፋ ከሚወሩት በእነሱ በኩል ከሚነሱት መረጃዎች ከሚሰጡት ተደረጉ ከሚባሉት ማስረጃ ሳይኖራቸው ከሚነገሩት ድርጊቶች አኳያ ስናነጻጽረው እጅግ በጣም የሚያስደንቅ ነው እና ይሄ አይ ቲንክ በጣም ከፍተኛው ማሳያ ይመስለኛል። ይሄንን በምናይበት ጊዜ የሚወጡት መረጃዎች እንደው ማስረጃ አላቸው ወይ የሚል ማጣራት የሚደረግበት አይደለም። ለምሳሌ አንድ አሁን በቅርብ ሰሞኑን እየተነሳ ያለው የዘር ማጽዳት ድርጊት እየተፈጸመ ነው በመንግስት የሚል ይሄንን በምመለከት ምን ማስረጃ አለ? ይሄ ቀደም ሲል እንግዲህ ይደረጉ የነበሩ ችግሮችን እንዲያው ትተን አሁን በዚህ በሁለት ሶስት ወር ውስጥ እንደዚህ አይነት እርምጃ ተወስዳለ አልተወሰደም የሚለውን ምንም መረጃ ሳይኖር በፍጹም የማይታመን ነገር እንደሆነ ግልጽ ነው እንዲህ ሊደረግ እንደማይችል እና ይህንን በሚመለከት ምንም መረጃ ሳይኖር እንዲህ ያለ በጣም አስከፊ የሆነ ነገር ሪፖርት ማድረግ አንድም ለሀገሩ ሰላም በጭራሽ የማያስቡ መሆኑን የሚያሳይ ነው። የሚደግፉትን ቡድን ፍላጎት ብቻ፣ እድሜ ማራዘም ብቻ ኢንተረስታቸው እንደሆነ የሚያሳይ ነው። ሁለተኛ ቤዚክ የሆነውን የማስረጃ መኖር አለመኖር እንኳን ሳያጣሩ የሚደረጉ ዘመቻዎች ስለሆኑ እዚህ በጣም በሰፊው በማስረጃ የተደገፈው የማይካድራው ጭፍጨፋ በሲሪየስሊ ታይቶ ከዚህ ተነስቶ ደግሞ ይሄ ቡድን የሚያወራቸውን የሚገልጻቸውን ነገሮች ጥያቄ ውስጥ ማስገባት አለመቻሉ አይ ቲንክ አሳሳቢ ነው እና ቀደም ሲል ያነሳነውን እንግዲህ የገለልተኝነት ችግር በጣም የሚያስረግጥ ይመስለኛል።
በሌላ በኩል ግን ዶክተር ጌታቸው አላስፈላጊ የሰብአዊ መብት ጥሰቶች በሚል እርስዎም ገልጸውታል። የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ አንዳንድ አካላት በክልሉ ያሉ የሰብአዊ መብት ጥሰቶች ትኩረት ተሰጥቷቸው በመንግስት ሊፈቱ እንደሚገባ ሊጣሩ እንደሚገባም ያሳስባሉ እና እዚህ ላይ የመንግስት እርምጃ ምን መሆን አለበት? በዚህ ከዚህ ረገድ በመንግስት ላይ እየተሰነዘረ ያለውን ወቀሳ እንዴት ያዩታል እርስዎ?
ልክ ነው። በጣም አይቲን ተደቢ ጥያቄ እና ተደቢ ሀሳብ ነው ይሄ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከልቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።